the voice of America.
በኢትዮጵያ ሶማሌ ክልል ድርቅና ኮሌራ የዜጎችን ኑሮ እየጎዱ መሆኑን ጠቅሶ ባለፉት 4 ቀናት ከ30 ሰዎች በላይ መሞታቸውን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ አስታውቋል። በክልሉ ከ1,300,000 በላይ ሰዎች በድርቅ ምክንያት ለምግብ እጥረት በመጋለጣቸው ለበርካታ ወራት ያስቸኳይ ጊዜ እርዳታ ሲደረግላቸው መቆየታቸውን ደግሞ የብሔራዊ የአደጋ ስጋትና አመራር ኮሚሽነር አቶ ምትኩ ካሳ አመልክተዋል። በአካባቢው የዳይር ዝናብ መስተጓጎሉንም ኮሚሽነሩ ገልጸዋል። በክልሉ ተከስቶ የቆየውን የኮሌራ በሽታ ለመቆጣጠርም የጤና ጥበቃ ሰራተኞች የተሳካ ስራ ማከናወናቸውን አቶ ምትኩ አስረድተዋል። የኢትዮጵያ መንግስት ከተለያዩ አካላት የተውጣጣ ግብረ ኃይል ከነገ ጀምሮ በመላ ሀገሪቱ የድርቁን ሁኔታ እንዲገመግም እንደሚያሰማራ አስታውቋል።
ሶማሌ ክልል ደቡባዊው ክፍል በአካባቢው አጠራር ዳይር የሚባል የዝናብ ወቅት አለ። ይህ ዝናብ ወቅት ከጥቅምት አስቶ እስከ ታህሳስ ወር ድረስ የሚዘንብ ዝናብ ነው። ስለዚህ ዝናብ በአገባብም በመጠንም በስርጭትም ያልተሳከለ በመሆኑ የእንስሳት መኖ እጥረት እና የአቅርቦት እጥረት ይታያል። ስለዚህ ከዚህ በመነሳት የክልሉ መንግስትም ሆነ የፌደራል መንግስት ለእንስሳትም ሆነ ለሰው የመጠጡ አቅርቦትና ለእንስሳት ሀብቱ ደግሞ የመኖ አቅርቦት እያደረገ ነው የሚገኘው።
እንግዲህ አሁን ያለው ሁኔታ ደግሞ በተጨማሪ ኮሌራና ድርቅ የአካባቢውን ሕዝብ እየጎዳ ነው በሚል በአካባቢው የሚንቀሳቀሱ የተቃዋሚ ፓርቲዎች መካከል የኦብነግ መግለጫ አውጥቷል። ዛሬ ሰዎችም እንደሞቱ ነው እየገለጹ ያሉት። ይሄን አስመልክቶ እናንተ ምን መረጃ አላችሁ?
እንግዲህ ያለን የቅድመ ማስጠንቀቂያ መረጃ እንደሚያሳየው ቀደም ሲል ኦገስት 2016 ይፋ ባደረግነው አሃዝ መሰረት በአጠቃላይ በሶማሌ ክልል በ9 ዞኖችና በ67 ወረዳዎች ለ1.3 ሚሊዮን ህብረተሰብ ክፍል የረዳራሽ እርዳታ እየቀረበ ነው ያለው። የረዳራሽ እርዳታ ቀጥሏል። ስለዚህ የተከሰተውን የአተት በሽታንም በተመለከተ የጤና ጥበቃ ሚኒስቴር የራሱን ባለሙያዎች በማስተማራት ከክልሉ ጤና ቢሮና በተዋረድ ካሉ የጤና ተቋማት ጋር በመተባበር የአተት በሽታን ቁጥጥር ስር አውሏል። ስለዚህ በዚህ ረገድ ስጋት ላይ ምንም የለም። ሁለተኛው ከምግብ አቅርቦት ጋር በተያያዘ ቀደም እንደገለጽኩ 1.3 ሚሊዮን ዜጎቻችን እየቀረበ ነው ያለው። የተቋረጠ ነገር የለም። ስለዚህ ቀጣይ ከጃንዋሪ 1/2017 ዓ.ም ጀምሮ የሚኖረውን የዕለት ደራሽ እርዳታ አቅርቦት የሚያስፈልገውን ህብረተሰብ ለመለየት ከነገ በኢትዮጵያ አቆጣጠር ከዳር 9 ቀን 2009 ዓ.ም ጀምሮ የተለያዩ አካላትን የያዘ ቲም ይሰማራል። የሚሰማራው ቲም የፌደራል የሚመለከታቸው ሚኒስቴር መስሪያ ቤቶች፣ የክልል ሴክተር ቢሮዎችን፣ የበይነ መንግስታት ዩኤን ብለን የምንጠራቸው የሁለትዮሽ ስምምነት ያላቸውን ባይላተራል እና ዓለም አቀፍ መንግስታት ድርጅቶችን ያካተተ ቡድን ነው የሚሰማራው። ይህ ቡድን እንግዲህ በአጠቃላይ በሶማሌ ክልል በሚገኙ 9 ዞኖች በ17 ላይቭሊሁድ ዞን ተብሎ የሚከፈሉ እና በ67 ወረዳዎች ተሰማርቶ ነው የጥናት የሚያደርገው። የዚህ ጥናት ውጤት ቀደም ብዬ እንደገለጽኩት ከጃንዋሪ 1/2017 ዓ.ም ጀምሮ የምግብና ምግብ ነክ ያሉን አቅርቦቶችን ፍላጎት የሚለይበት ነው። በዚህ አግባብ መንግስትና አጋር ድርጅቶች በጋራ ምላሽ የሚሰጡበት ሁኔታ ይፈጠራል።
እንግዲህ ከነገ ጀምሮ በተለይ የዳይር ከጥቅምት እስከ ታህሳስ የሚዘንበው ዝናብ መስተጓጎልና መቅረት የፈጠረውን ሁኔታ የሚገመግም ቡድን ነው እንግዲህ የኢትዮጵያ መንግስት የሚያሰማራው
ቡድን ነው የሚያሰማራው። ይህ ቡድን ለሶማሌ ክልል ብቻ ሳይሆን በአጠቃላይ በ9 ክልሎች በ54 ዞኖችና በ246 ወረዳዎች የሚሰማራ ቡድን ነው። ከነዚህ መካከል የሶማሌ ክልል አንዱ ነው። ስለዚህ በሶማሌ ክልል በ17 ላይቭሊሁድ ዞን በሚባሉት እና በ67 ወረዳ የሚሰማራ ቡድን ነው የሚሆነው።
እንግዲህ እርዳታን ለማድረስ የተባበሩት መንግስታት ድርጅት አካላት እንደዚሁም ሌሎች የዓለም አቀፍ እና የሀገር ውስጥ እርዳታ ድርጅቶች ተንቀሳቅሰው ይሰራሉ ኦጋዴን ውስጥ?
ይሰራሉ። ምክንያቱም አሁን የሶማሌ ክልል ስንወስድ በአብዛኛው የምግብ አቅርቦት የሚያቀርበው የዓለም ምግብ ፕሮግራም WFP የምንለው ነው። ስለዚህ WFP በጅጅጋ ከተማ የራሱ ሰብ ኦፊስ አለው። ጎዴ ላይም እንደዚሁ የቅርንጫፍ ጽሕፈት ቤት አለው። በእነዚህ አማካኝነት አጠቃላይ የፊልድ ሞኒተርስ አሉ። የእርዳታ ስርጭቱን የሚቆጣጠሩ የእርዳታ ስርጭቱ በታቀዱ መሰረት ይሄዳል የሚለውን በሁሉም አካባቢ የሚሰሩ አሉ። ከዛ ባሻገር ደግሞ ሌሎች እንደነ ዩኒሴፍ የመሳሰሉ እና መንግስት ያልሆኑ ዓለም አቀፍ ድርጅቶች ምን የሚንቀሳቀሱበት ነው። በ9 ዞኖች ሁሉ ማለት ነው።
ምን ያህል ናቸው አሁን ኦጋዴን ውስጥ? አስቀድመው የገለጹት ከባለፈው አመት የተገኙ መረጃዎች አሃዞች ናቸው። አሁን ምን ያህል ሰዎች ናቸው የአስቸኳይ ጊዜ እርዳታ የሚያስፈልጋቸው በሶማሌ ክልል ውስጥ?
አሁን ይለያል። ነገ የሚሰማራ ቡድን አንም ይለይ ነው።
በአጠቃላይ በሀገሪቱ ያለው
ያ ውጤት ከሚመጣ ድረስ እስከ ዲሰምበር 31 2016 ባለው 1.3 ሚሊዮን ነው የሚሰራው።
በአጠቃላይ በሀገሪቱ ያለው ሁኔታ
በሀገሪቱ ያው ኦገስት 2016 ላይ ይፋ ባደረገው መሰረት 9.7 ሚሊዮን ዜጎቻችን ናቸው የደራሽ እርዳታ የሚያስፈልጋቸው ሁሉም ክልሎች ማለት ነው። ለነዚህ እየቀረበ ነው የሚገኘው።
የተለወጠ ነገር አለ?
አስፈላጊ ቁጥር በአሴስመንቱ መሰረት ከጃንዋሪ 1 2017 ጀምሮ ይቀየራል።
የተለወጠ ነገር አለ? እንግዲህ የእርዳታ አቅርቦቱን በተመለከተ የምርት ወቅቶችም ያለፉበት ስለሆነ ከአዲስ የምርት ወቅት ጋር ተያይዞ ያለው ሁኔታ ምን ይመስላል? አጠቃላይ ስዕሉ እናንተ በግምገማችሁ የተረዳችሁት ነገር ካለ?
ቀጣይ እንግዲህ በአብዛኛው ምርት ጠቃሚ በሆኑ አካባቢዎች ላይ የጣለው ዝናብ በአገባብም በመጠን በስርጭት በአወጣጥ የተስተካከለ ስለነበረ በብዙ አካባቢዎች ላይ ምርት ጨምሯል። ስለዚህ በመጨመሩ ከጃንዋሪ 1 2017 ጀምሮ የምናገኘው ቁጥር አምና ከነበረም በእጅጉ ያነሰ ነው የሚሆነው። አሁን ኦገስት ላይ ቀደም የጠቀስኩት 9.7 የነበረው ከሱ በትልቅ ቁጥር ያነሰ ነው የምንጠብቀው። ስለዚህ ዞሮ ዞሮ አሁን ይሄ ይሆናል ለማለት ያው አሴስመንቱ ገና የሚደረግ ስለሆነ አስቸጋሪ ቢሆንም አሁን መሬት ላይ ከምናየው ሁኔታ በመነሳት የአነስተኛ ቁጥር ይመጣል ብለን ነው እንደ መንግስት የገመገም ነው።
በጣም ነው የማመሰግነው አቶ ምትኩ ካሳ።
እሺ ነው። እሺ፣ ሰላም ቆይልኝ።